ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሚያዝያ 10 2009 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን። አስተናጋጆቻችሁ ሰሎሞን አባትና
ጤና ይስጥልኝ፣ እኔም ቆንጅት ታዬ ነኝ።
ከሰኔ 2008 ዓ.ም እስከ መስከረም መጨረሻ 2009 ዓ.ም በነበሩት ወራት በኦሮሚያ በአማራና በደቡብ ክልሎች ተፈጥረዋል ባላቸው ሁከትና ብጥብጥ የኢትዮጵያ ሰብአዊ መብት ኮሚሽን የመልካም አስተዳደር እጦት የኢኮኖሚ ችግር መንስኤ መሆናቸውን ጠቁሞ ተቃዋሚ የፖለቲካ ድርጅቶችና የሚዲያ ተቋማትን ተጠያቂ አደረገ።
ህዝቡን እያማረረ ያለው የመልካም አስተዳደር እጦት፣ የልማት ጥማት እንዲሁም በወጣቱ ዘንድ ያለው ስራ አጥነት ምክንያት ተስፋ መቁረጥ በመነሻነት በመጠቀም ሁከትና ብጥብጡ እንዲቀጣጠልና እንዲስፋፋ የአባባሽ ሚና መጫወታቸውን የኮሚሽኑም የምርመራ ሂደት አረጋግጠዋል።
አቶ አዲሱ ገብረ እግዚአብሔር የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ናቸው። ዘገባው በአብይ ርዕስ ይቀርባል።
ይሄ የኢትዮጵያ ሰብአዊ መብት ጉባኤ ራሱ የህዋት አባል ነው። ራሱ መስካሪ፣ ራሱ ፈራጅ ነው። ያዥውም፣ ቀጪውም፣ መርማሪውም ሁሉንም ነገር ያደረገው እሱ ነው። ይህ መንግስት ነው። ስለዚህ ይሄ ትክክለኛ ሪፖርት ነው ብለን አንቀበለው።
አቶ ሙላቱ ገመቹ ናቸው የሰማችኋቸው። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር ናቸው። በሰብአዊ መብቶች ኮሚሽኑ ሪፖርት ላይ የሰጡት አስተያየት አለ። ሌሎችም የሰጧቸውን አስተያየቶች አካተተ ዘገባ ይዘናል። ለአርዕስተ ዜናው ቆንጂት።
የፕሬዝደንት ትራምፕ አስተዳደር የውጭ እርዳታ ላይ ብርቱ ቅነሳ እንዲደረግ ሀሳብ ቢያቀርብም ዩናይትድ ስቴትስ ደቡብ ሱዳንን መርዳቷን ማቋረጥ የለባትም ሲሉ ያቺን ሀገር እየጎበኙ ያሉ ዲሞክራት ሴኔተር አስገነዘቡ። የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማሪስ ሳውዲ አረቢያ ጉብኝት ላይ ናቸው። ወደ ግብጽና ጅቡቲም ይደርሳሉ የሚሉትን ዜናዎችና ሌሎችም አሉ።
አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ከሰኔ 2008 ዓመተ ምህረት እስከ መስከረም መጨረሻ 2009 በነበሩት ወራት በኦሮሚያ በአማራና በደቡብ ብሔር ብሔረሰቦችና ሕዝቦች ክልሎች ተፈጥረዋል ባላቸው ሁከትና ብጥብጥ የ669 ሰዎች ሕይወት ጠፍቷል ሲል የኢትዮጵያ ሰብአዊ መብት ኮሚሽን አስታውቋል። ኮሚሽኑ ለፓርላማ ዛሬ ባቀረበው ሪፖርት ላይ በሌሎች 1018 ሰዎች ላይ የተለያዩ የአካል ጉዳቶች የደረሱባቸው መሆኑንና በብዙ ሺዎች የሚቆጠሩ ደግሞ ከቀያቸው መፈናቀላቸውን አመልክቷል። ኮሚሽኑ አክሎም የተፈጠረውን ሁከት ለመግታት የጸጥታ ኃይሎች በአንዳንድ ስፍራ ህጋዊና ተመጣጣኝ ኃይል ተጠቅመዋል፣ በሌሎች ደግሞ ተቃራኒው ተፈጽሟል ብሏል። በመንግስቱ የተቋቋመውና በመንግስት በጀት የሚንቀሳቀሰው የኢትዮጵያ የሰብአዊ መብቶች ኮሚሽን በዚሁ ሪፖርቱ የሁከቱ መንስኤ በአብዛኛው የመልካም አስተዳደር እጦትንና ምጣኔ ሀብታዊ ችግር መሆናቸውን የኢትዮጵያ ሰብአዊ መብት ኮሚሽን በዛሬው ሪፖርቱ ገልጾ እነዚህም መንስኤዎች ህጋዊና ህገወጥ የፖለቲካ ኃይሎች አባብሰዋቸዋል ብለዋል። በሌላ በኩል ደግሞ የኢትዮጵያ የሰብአዊ መብት ኮሚሽን ባወጣው በዚህ ሪፖርቱ በአባባሽነትና በአመጽ ጠሪነት የጠቀሳቸው የፖለቲካ ድርጅቶችና የሚዲያ ተቋማት መሪዎች በሰጡት አስተያየት ኮሚሽኑ የገለልተኝነት ጥያቄ የሚነሳበት በመሆኑ ሪፖርቱ ተአማኒነት የለውም ብለዋል። በኮሚሽኑ ሪፖርትና በፓርቲዎቹ ለኮሚሽኑ ሪፖርት በሰጡት ምላሽ ላይ የተጠናቀሩ ዘገባዎች በምሽቱ አብይ ርዕስና በልዩ ዘገባ ይቀርባሉ።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተዳደር ግዙፍ የውጭ እርዳታ ቅነሳ እንዲደረግ ሐሳብ ያቀረበ ቢሆንም ደቡብ ሱዳንን መርዳታችንን መቀጠል እንዳለብን ባልደረቦቼን አሳስባለሁ ሲሉ በደቡብ ሱዳን ጉብኝት ላይ ያሉ አንድ የዩናይትድ ስቴትስ እንደራሴ ተናገሩ። የዴላዌር ግዛት ዴሞክራት የሕግ መወሰኛ ምክር ቤት አባል ክሪስቶፈር ኩንስ በዚህ ሳምንት በአማጽያን ቁጥጥር ስር የምትገኘዋን የቀድሞዋን የዩኒቲ ክፍለ ሀገር ከተማ ጋንየልን የጎበኙ ሲሆን የከተማይቱ ሕዝብ ሙሉ በሙሉ ለዕለት ጉርሱ ሰብአዊ እርዳታ ጠባቂ መሆኑን ሲረዱ እጅግ የደነገጡ መሆናቸውን ገልጸዋል። ጋንየል መግቢያ መውጫ መንገድ ስለሌለ ማናቸውም ቁሳቁስና ሰብአዊ እርዳታ የሚደርሰው በአየር በመሆኑ ወጪው እጅግ ከፍተኛ መሆኑን ሴናተሩ አክለው ገልጸዋል። አካባቢው የተባበሩት መንግስታት ድርጅት የተወሰኑ ተልእኮዎችና ሀገሮች ቅድሚያ ትኩረት መሆኑ እንዳለ መቀጠል ያለበት መሆኑን ጠንከር ያለ ማሳመኛ ይዘን መከራከር ይኖርብናል ሲሉም ሴናተር ኩንስ አሳስበዋል።
የተባበሩት መንግስታት የዓለም የምግብ ፕሮግራም WFP በታወቀው ሰሜን ምስራቅ የናይጄሪያ ግዛት በረሃብ ቀውስ የተጎዱ 5 ሚሊዮን የሚጠጉ ሰዎችን ለመርዳት የሚያስችለው ገንዘብ እያለቀ መምጣት በብርቱ እንዳሳሰበው አስታወቀ። ቀውሱ የሚጎዳው ናይጄሪያን ብቻ ሳይሆን በቻድ ሐይቅ ሸለቆ የሚኖሩ ቤተሰቦችን በሙሉ ይሆናል ሲሉ አንድ የሀገሪቱ ከፍተኛ የሰብአዊ እርዳታ ባለስልጣን ተናግረዋል። በመጽሔት ክፍለ ጊዜ የሚቀርበው ዘገባ ዝርዝሩን ይነግረናል።
ሰሜን ኮሪያ የኒውክሌር ጦር መሳሪያዎችና የተወንጫፊ ሚሳኤሎች መርሃ ግብሮቿን እንድታቆም ዓለም አቀፉ ማህበረሰብ የዲፕሎማሲና የምጣኔ ሀብት ጫና ሊያሳድርባት ይገባል ሲሉ የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ዛሬ አሳሰቡ። ምክትል ፕሬዚደንት ፔንስ በጃፓን ጉብኝታቸው ወቅት ባደረጉት ንግግር ዩናይትድ ስቴትስ የኮሪያን ባህረ ገብ ከኒውክሌር ነጻ የማድረግ ግቧ ዳር ሳይደርስ አታርፍም፣ ይህን ለማድረግ ደግሞ ያለው አማራጭ መንገድ ሁሉ ስራ ላይ ሊውል ይችላል ብለዋል። ካሁን ቀደም ከሰሜን ኮሪያ ጋር በኒውክሌር መርሃ ግብሮቿ ጉዳይ ለመደራደር የተደረጉ ዓለም አቀፍ ጥረቶችን የከሸፈውን የሁለተኛውን የስድስትዮሽ ድርድር ጨምሮ ያስታወሱት ፔንስ ሰሜን ኮሪያ በተደጋጋሚ ቃሏን ማጠፍና ጠብ ማጫር የለመደች ሀገር ናት ብለዋል። ለስትራቴጂ ሲባል መታገስ ዘመኑ አልፎበታል። አሁን የሚያዋጣው መንገድ ዩናይትድ ስቴትስ፣ ጃፓን፣ ደቡብ ኮሪያና ቻይና ተነጋግረው ፒዮንግያንግን ማግለልና ጫና ማሳደር ነው ሲሉ አስረድተዋል። የዩናይትድ ስቴትስ ምክትል ፕሬዚደንት ቶኪዮ ውስጥ ተቀብለው ያነጋገሯቸው የጃፓን ጠቅላይ ሚኒስትር ሺንዞ አቤ በሁሉም አማራጭ መንገዶች የሚለውን እረዳለሁ ብለዋል። አያይዘውም በሰላማዊ መንገድ ለማነጋገር ተስፋ የሚያደርጉ መሆናቸውን አክለው ሆኖም ለመነጋገር ያህል ከሆነ ግን ፋይዳ አይኖረውም ብለዋል። የዩናይትድ ስቴትስ ምክትል ፕሬዚደንትና የጃፓን ጠቅላይ ሚኒስትር አስተያየቶቹን የሰጡት ሰሜን ኮሪያ ከባህል ሰርጓጅ መርከቦች ሰፈሯ ሚሳኤል ለመተኮስ ሞክራ ከከሸፈባት በኋላ ነው።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። መካከለኛው ምስራቅንና አፍሪቃን ለመጎብኘት የተነሱት የዩናይትድ ስቴትሱ የመከላከያ ሚኒስትር ጂም ማቲስ ሳውዲ አረቢያ ናቸው። በሳውዲ የጀመሩት ጉብኝታቸው ወደ ግብጽ፣ እስራኤል፣ ቃታርና ጅቡቲም ይወስዳቸዋል። ከቪኦኤ ዘጋቢ ካርላ ባብ የደረሰንን ሪፖርት አዲሱ አበባ ያቀርባል።
መከላከያ ሚኒስትር ማቲስ ወደ ሪያድ ሲያመሩ ለጋዜጠኞች በሰጡት ቃል በሳውዲ ጎረቤት የመን ያለው ውዝግብ ወደ እርስ በርስ ጦርነት እንዳይለወጥ የተባበሩት መንግስታት በሚሸመግለው እርቀ ሰላም መፈታት እንዳለበት አስገንዝበዋል። የየመኑ ውዝግብ በኢራንና በሳውዲ አረቢያ መካከል የሚካሄድ የውክልና ጦርነት አይነት ተደርጎ ነው ብዙውን ጊዜ የሚታየው። የዩናይትድ ስቴትስ ባለስልጣናት እንደጠቆሙት ፕሬዚዳንት ዶናልድ ትራምፕ በኢራን ከሚደገፉት የሁቲ ሽምቅ ተዋጊዎች ጋር የሚካሄደውን ጦርነት ከሚደግፉት ከሳውዲ መሪዎች ጋር ስትራቴጂካዊ ግንኙነታቸውን ለማጠናከር ይፈልጋሉ። ሁቲዎች ከኢራን በሚላከው ሚሳኤል ወደ ሳውዲ እንደሚተኩሱም ዩናይትድ ስቴትስ መረዳቷን ማቲስ ገልጠዋል። ማቲስ ከሳውዲ አረቢያ ንጉሥ ሳልማንና ከሌሎች ባለሥልጣናት ጋር ከተገናኙ በኋላ በዚሁ ሳምንት ከእስራኤል፣ ከግብፅና ከቃጣር ከፍተኛ የፖለቲካ መሪዎች ጋር እንደሚገናኙ ታውቋል። እነዚህ መሪዎች ይላሉ ብራያን ካቱሊስ ለቪኦኤ ሲናገሩ፣ አዲሱን የአሜሪካ አስተዳደር አቋም በመደገፍ በክልላዊ ጠላታቸው ኢራን ላይ ቁጭታቸው መወጣት ይፈልጋሉ።
እኔ ባለፈው የካቲት ወር ሳውዲ በነበርኩበት ጊዜ እንደተረዳሁት እነዚህ መሪዎች ዛሬ የኦባማ አስተዳደር ስልጣን ላይ ባለመኖሩ እፎይታ አግኝተዋል። የኦባማ አስተዳደር ለኢራን ርኅራኄ ያለው ብለው ያምናሉና ነው።
ብራያን ካቱሊስ ዋሽንግተን ውስጥ ያለው የአሜሪካ ልማት ማዕከል ዲሬክተር ናቸው። የአሜሪካው መከላከያ ሚኒስትር ቀጣይ ጉዞ በአፍሪካ የአሜሪካ ብቸኛ ወታደራዊ ጦር ሰፈር ወዳለበት ወደ ጅቡቲ ነው የሚሆነው። በዚያ ደግሞ ቻይናም ወታደራዊ ጦር ሰፈሯን እያቋቋመች መሆኗ ይታወቃል። የቻይና ፍላጎት ቤጂንግ አፍሪካ ውስጥ ያላትን ይዞታ ማስፋፋት ነው ሲሉ ለቪኦኤ የተናገሩት የቀድሞው የዩናይትድ ስቴትስ መከላከያ ሚኒስትር ሩዲ ዲሊዮን ናቸው።
ቻይና
ይዞታውን አስፋፍታ ነው ያለችው። የቻይና ፍላጎት ደግሞ ከሰባዊ እርዳታ ይልቅ እዛ የሚገኘው የኃይል ምንጭ ነው።
የቻይና እንቅስቃሴ ለማተን ያካተተ ነው ቢባልም አብዛኛው የአህጉሪቱ ማለት የአፍሪካ ህዝቦች ግን በከፋ ድህነት ላይ መኖራቸው አጠያይቅም።
ዩናይትድ ስቴትስ ሚሽጋን ክፍለ ሀገር ውስጥ 2 የ7 ዓመት ሴቶች ልጆችን ገረዙ ተብለው የተከሰሱት ዶክተር የክስ ሂደታቸው እስከሚከናወን ታስረው እንዲቆዩ ዲትሮይት ከተማ ፍርድ ቤት ያስቻሉት ዳኛ አዘዋል። ዶክተር ጁማና ናግሮዋላ ቢለቀቁ አደጋ ሊያደርሱና ሹልክ ብለው ሊያመልጡም ስለሚችሉ እስር ቤት ነው መቆየት ያለባቸው ሲሉ ነው ዳኛው ትናንት ውሳኔ የሰጡት። ሐኪሟ ባለፈው ሳምንት በቁጥጥር ስር የዋሉት በሁለቱ ትንንሽ ልጆች ላይ ህገወጥ የሆነ የግርዛት ተግባር ፈጽመዋል ተብለው ነው። በዘገባዎች መሰረት ሁለቱ ልጆች ቤተሰቦቻቸው ሚኒሶታ ክፍለ ሀገር ውስጥ የሚገርዝላቸው ቢያጡ ወደ ዲትሮይት ወስደው አስገርዘዋቸዋል። ሐኪሟ ግን እኔ በሃይማኖታዊ ባህል መሰረት ከልጆቹ የጾታ አካል ጫፉ ላይ ያለውን ለስለስ ያለ ቆዳ ገፈፋ አደረኩ እንጂ ግርዛት አልፈጸምኩም ሲሉ ክሱን አስተባብለዋል። ሐኪሚቱ የሚበዙት ተከታዮች ህንዶች የሆኑ ዳዊዳ ቦህራ የሚባል ለየት ያለ የእስልምና እምነት ተከታይ መሆናቸው ተገልጿል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በቱርክ በተካሄደው ውሳኔ ህዝብ በጠባብ የድምጽ ብልጫ ማሸነፋቸውን እየገለጹ ላሉት ለፕሬዚደንት ረጀብ ታይብ ኤርዶዋን የደስታ መግለጫ መልእክት ልከዋል። ኤርዶዋን አሁን ሀገሪቱ ከምትተዳደርበት የፓርላማ ስርዓት ጠንካራ የስራ አስፈጻሚ ስልጣን ወደሚሰጣቸው ወደ ፕሬዚደንታዊ ስርዓት በዚህ የውሳኔ ህዝብ ውጤት መሰረት እንደሚሸጋገሩ ታውቋል። ሁለቱ መሪዎች በስልክ መነጋገራቸውን የገለጠው ዋይት ሃውስ የሶሪያ ፕሬዚደንት ባሻር አልአሳድን በቅርቡ ለደረሰው የኬሚካል ጥቃት በተጠያቂነት መያዝ እንዳለባቸው መወያየታቸውን አስታውቋል። እስላማዊ መንግስት ቡድን ስለቀጠለው ውጊያም ከእስላማዊ መንግስት ቡድን ጋር ስለቀጠለው ውጊያም የተነጋገሩት እነዚሁ መሪዎች ብርተኝነትን ግባቸው ዳር ለማድረስ በሚጠቀሙ ወገኖች ሁሉ ተባብረን መቆም አለብን ማለታቸውን ዋይት ሃውስ አመልክቷል። የቱርኩ ፕሬዚደንት ኤርዶዋን ተቃዋሚዎች የእሁዱ ውሳኔ ህዝብ ድምጽ አሰጣጥ በድጋሚ እንዲካሄድ እየጠየቁ ናቸው። ዓለም አቀፍ ታዛቢዎችም በምርጫው ፍትሃዊነት ላይ ጥያቄ አንስተዋል። ለዜና የተያዘው ሰዓት አበቃ።
አድማጮች፣ ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርትዝ በ22 ሜትር ባንድ በ13860 በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ፕሮግራማችን ነው።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ከሰኔ 2008 እስከ መስከረም መጨረሻ 2009 በነበሩት ወራት በኦሮሚያ በአማራና በደቡብ ብሔር ብሔረሰቦችና ሕዝቦች ክልሎች ተፈጥረዋል ባላቸው ሁከትና ብጥብጥ የ669 ሰዎች ሕይወት ጠፍቷል ሲል የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። ኮሚሽኑ ለፓርላማ ዛሬ ባቀረበው ሪፖርት ላይ በሌሎች 1018 ሰዎች ላይ የተለያዩ የአካል ጉዳቶች የደረሱባቸው መሆኑንና በብዙ ሺዎች የሚቆጠሩ ደግሞ ከቀያቸው መፈናቀላቸውን አመልክቷል። ኮሚሽኑ አክሎም የተፈጠረውን ሁከት ለመግታት የጸጥታ ኃይሎች በአንዳንድ ስፍራ ህጋዊና ተመጣጣኝ ኃይል ተጠቅመዋል፣ በሌሎች ደግሞ ተቃራኒው ተፈጽሟል ብሏል። የሁከቱ መንስኤ በአብዛኛው የመልካም አስተዳደር እጦትንና ምጣኔ ሀብታዊ ችግር መሆናቸውን የኢትዮጵያ ሰብአዊ መብት ኮሚሽን በዛሬው ሪፖርቱ ገልጾ እነዚህም መንስኤዎች ህጋዊና ህገወጥ የፖለቲካ ኃይሎች አባብሰዋቸዋል ብሏል። መለስካቸው አመሃ ዝርዝሩን ልኮልናል።
የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ሪፖርታቸው የሚመለከተው የጊዜ ገደብ ከሰኔ ወር 2008 ዓ.ም እስከ መስከረም 2009 መጨረሻ መሆኑን ከመጀመሪያው አመልክተዋል። የኮሚሽኑ የምርመራ ሪፖርት የሚያተኩርባቸው የሀገሪቱ ክፍሎችም የትኞቹ እንደሆኑ በዶክተር አዲሱ በዝርዝር ተመልክተዋል።
በኦሮሚያ ክልል ሁከትና ብጥብጥ በተካሄደባቸው ዞኖች ማለትም ስንፍኔ ዙሪያ፣ ምስራቅ ሸዋ፣ ሰሜን ሸዋ፣ ምዕራብ ሸዋ፣ ደቡብ ምዕራብ ሸዋ፣ ምስራቅ ሐረርጌ፣ ምዕራብ ሐረርጌ፣ ምስራቅ ወለጋ፣ ምዕራብ ወለጋ፣ ቄለም ወለጋ፣ ጉጂ፣ ምዕራብ ጉጂ፣ ባሌ፣ ምዕራብ አርሲ እና ምስራቅ አርሲ በጠቅላላው በ15 ዞኖች እና 91 ወረዳዎች እና ከተማዎች በአማራ ክልል ከሚገኙ ዞኖች በሰሜን ጎንደር፣ በደቡብ ጎንደር፣ ባህር ዳር፣ በምዕራብ ጎጃም፣ በምስራቅ ጎጃም እና በአዊ ዞን በጠቅላላው በ6 ዞኖች እና 55 ወረዳዎች እና ከተማዎች በተፈጠረ ሁከትና ብጥብጥ እንዲሁም በደቡብ ብሔር ብሔረሰቦች እና ሕዝቦች ክልል በጌዲዮ ዞን በ6 ወረዳዎች እና ከተማዎች የነበረው ሁከትና ብጥብጥ ከሰብአዊ መብት አያያዝና አጠባበቅ አንጻር የምርመራ ቡድኖችን በማስተማራት የመስክ ምርመራ አድርገዋል።
በሪፖርቱ ከ170 ገጽ ውስጥ አብዛኛውን የሸፈነው በኦሮሚያ ታይቷል የተባለው ሁከትና ብጥብጥ እንዲሁም ይህን ለመግታት የጸጥታ ኃይሎች ወስደውታል የተባለው ድርጊት ነው። ተፈጥሯል ከተባሉት ሁከቶችና ብጥብጦች አንደኛው በቢሾፍቱ ሆራ አርሴዲ መስከረም 1 ቀን 2009 ዓ.ም የኢሬቻ በዓል ሲከበር የተከሰተውን አሳዛኝ ሁኔታ ያስታወሱት ዶክተር አዲሱ 56 ሰዎች በተፈጠረው ሁከት መሞታቸውን ተናግረዋል። በአጠቃላይ በኦሮሚያ ክልልም ምርመራው አግኝቶታል ያሉትን እንደሚከተለው ገልጸውታል።
ከሐምሌ 2008 እስከ መስከረም 2009 ዓ.ም በተካሄደው ሁከትና ብጥብጥ የ462 ሲቪል፣ የ33 የጸጥታ ኃይሎች በድምሩ 495 ሰዎች ሕይወት አልፈዋል። የ338 የሲቪል እና 126 የጸጥታ ኃይሎች በድምሩ በ464 ሰዎች ላይ አካል ጉዳት ደርሷል። በመቶዎች ሚሊዮን የሚገመት የህዝብ የመንግስትና የግል ባለሀብቶች ንብረት ወድመዋል። በዚህ መሰረት ይህንን ህግ በመተላለፍ በትጥቅ ጭምር የተደገፈ ሁከትና ብጥብጥ እንዲቀሰቀስ ያስተባበሩት በሽብርተኝነት የተፈረጁ እንደ ኦነግና ተባባሪዎቹ የፖለቲካ ድርጅቶች አመራርና አባላት በሰላማዊ መንገድ የፖለቲካ እንቅስቃሴ ለማካሄድ የተመዘገቡ ነገር ግን ከዚህ በተጸራሪ የቆሙ እንደ የኦሮሞ ፌዴራሊስት ኮንግረስ አመራርና አባላት በህግ ሊጠየቁ ይገባል።
ኮሚሽነሩ በኦሮሚያ ክልል የሁከቱንና የብጥብጡን መሰረታዊ ምክንያት እንዲህ ሲሉ ገልጸውታል።
በኢትዮጵያ ሰብአዊ መብት ኮሚሽን በ2008 ዓ.ም ለኢፌዴሪ የህዝብ ተወካዮች ምክር ቤት ሪፖርት ካቀረበ በኋላ ዳግም ያገረሸው ሁከትና ብጥብጥ አንደኛው መሰረታዊ መንስኤ ኮሚሽኑ በዚህ በቀደመው የምርመራ ሪፖርቱ በግልጽ እንዳስቀመጠው ስር የሰደደ የመልካም አስተዳደር እና የመብት ጥሰት ችግር ነው። ይህ በወቅቱ የተለየው የመልካም አስተዳደር ችግር የኦሮሚያ ክልላዊ መንግስት እንደ መሰረታዊ ችግር ተቀብሎት የነበረ ቢሆንም ይህ ምርመራ እስከተከናወነበት ጊዜ ድረስ ፈጣን፣ ስር ነቀል፣ ተከታታይነትና ወጥነት ያለው የመፍትሄ እርምጃ ባለመወሰዱ ሁከትና ብጥብጡ መቀጠሉን መገንዘብ ተችሏል።
አክለውም በኦሮሚያ ክልል የተፈጠረው ሰፊ የሥራ አጥነት ችግርም ሌላ የሁከቱንና የብጥብጡን መንስኤ አድርገው አቅርበውታል። ከነዚህም መሠረታዊ መንስኤዎች በተጨማሪ ግን ሌሎች አባባሽ ኃይሎች እንደነበሩም ምርመራው ያሳያል ብለዋል።
ሕገ መንግሥታዊ ሥርዓቱን በኃይል ለመናድ የትጥቅ ትግል ያወጀውና በኢፌዴሪ ሕዝብ ተወካዮች ምክር ቤት በአሸባሪነት የተፈረጀው ኦነግ በሰላማዊ የፖለቲካ እንቅስቃሴ ለመስራት የተመዘገበው ኦፌኮ እንዲሁም በሁከትና ብጥብጥ የመንግስት ለውጥ እንዲመጣ የሚሰሩት የኦሮሚያ ሚዲያ ኔትወርክ፣ ማህበራዊ ድረገጾች እና ሌሎች መሰል ዜና አውታሮች ህዝቡን እያማረረ ያለው የመልካም አስተዳደር እጦት፣ የልማት ጥማት እንዲሁም በወጣቱ ዘንድ ያለው የስራ አጥነት ምክንያት ተስፋ መቁረጥ በመነሻነት በመጠቀም ሁከትና ብጥብጡ እንዲቀጣጠልና እንዲስፋፋ የአባባሽ ሚና መጫወታቸውን የኮሚሽኑም የምርመራ ሂደት አረጋግጠዋል።
በደቡብ ብሔር ብሔረሰቦችና ህዝቦች ክልል በጌዲዮ ዞን የተፈጠረውን ሁከትና ብጥብጥ የኮሚሽነሩ ሪፖርት ያያያዘው የአካባቢው አስተዳደር ፈጥሯቸዋል ካላቸው ችግሮች ጋር ነው። ሌሎች አባባሽ ናቸው ያላቸውን ኃይሎችም ይዘረዝራል። ዶክተር አዲሱ ገብረ እግዚአብሔር
በጌዲዮ ዞን በሌሎች ብሔረሰቦች ላይ ያነጣጠረ ዘመቻ በተደራጀ ሁኔታ ሲካሄድ መቆየቱ በግልጽ የሚታይና የሚያስከትለው አደጋም ተጨባጭና የቅርብ መሆኑ የሚመለከታቸው የጌዲዮ ዞን መስተዳድር በሚገባ እየተገነዘቡ ህውከቱ ከመቀስቀሱ በፊትም ሆነ በኋላ አስፈላጊውን የመከላከል እርምጃ መውሰድ አልቻሉም። በዚህ ረገድ በደረሰው የ34 ሰዎች ህይወት መጥፋት፣ የ60 ሰዎች ህይወት ሰዎች አካል መጉደልና ንብረት መውደም በየደረጃው የሚገኙ የሚመለከታቸው የመንግስት አካላት በህግ ሊጠየቁ ይገባል። በደቡብ ክልል በዲላ ዞን ተፈጥሮ በነበረው ህውከትና ብጥብጥ ከተፈናቀሉት 4000 ሴቶችና ቁጥራቸው በውል በሙሉ ያልታወቁ ህጻናት መፈናቀላቸው ታውቋል። በመሆኑም ለነዚህ ለጥሰት ተጋላጭ የህብረተሰብ ክፍሎች ትኩረት በመስጠት እገዛና ድጋፍ የክልሉ መንግስት ያደርግ ይገባል። በሰላማዊ መንገድ የፖለቲካ አማራጭን በማቅረብ ለመንቀሳቀስ በህግ ተመዘገበው የጌዲዮ ዲሞክራሲያዊ ድርጅት የተባለ የፖለቲካ ፓርቲ አመራርና አባላት በጌዲዮ ዞን በተለያዩ የመንግስት መዋቅር የሚገኙ የአመራር አካላትና የዞኑ ፖሊስ አንዳንድ አባላት ፎከስን በመቀስቀስ በማደራጀትና በመምራት በነበራቸው ተሳትፎ ልክ በህግ መጠየቅ አለባቸው።
የኮሚሽኑ ሪፖርት በአማራ ክልል ተፈጥሮ ነበር ባለው ሁከትና በጥበት ምክንያት ምርመራው አሳይቶኛል ያለውን በሰው ህይወትና አካል ላይ የደረሰ ጉዳት በሚከተለው መልኩ ዘርዝሮታል።
አማራ ክልል በሰው ህይወት እና አካል ላይ የደረሰው ጉዳት ዞን ጎንደር ከተማ ሞት ከሲቪል 14 ከጸጥታ አካል 11 ጎንደር ከተማ አካል ጉዳት ሲቪል 6 ጸጥታ አካል 17 ሰሜን ጎንደር ሞት ሲቪል 40 የጸጥታ አካል 14 ሰሜን ጎንደር አካል ጉዳት ሲቪል 51 የጸጥታ አካል 42 ዞን ባህር ዳር ሞት ሲቪል 19 የጸጥታ አካል 2 ባህር ዳር አካል ጉዳት 125 የጸጥታ አካል 10 ዞን ምዕራብ ጎጃም ሞት ሲቪል 9 የጸጥታ አካል 1 ምዕራብ ጎጃም አካል ጉዳት ሲቪል 34 የጸጥታ አካል 27 ዞን ደቡብ ጎንደር ሞት ሲቪል 16 ጸጥታ አካል የለም። ደቡብ ጎንደር አካል ጉዳት ሲቪል 36 የጸጥታ አካል የለም። ዞን ምስራቅ ጎጃም አካል ጉዳት 1 ሰው ሲቪል እና የጸጥታ አካል 2 ዞን አዊ ሞት ሲቪል 12 የጸጥታ አካል 2 ዞን አዊ አካል ጉዳት ሲቪል 23 የጸጥታ አካል 2 ድምር ሞት ሲቪል 110 የጸጥታ አካል 30 አካል ጉዳት ድምር ሲቪል 276 የጸጥታ አካል 100
የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ባቀረቡት ሪፖርት መሰረት በአማራ ክልል ተፈጥሯል ለተባለ ሁከትና ብጥብጥ መሰረታዊ መንስኤዎች ናቸው የተባሉት በአመዛኙ ከኦሮሚያው ጋራ ተመሳሳይነት አላቸው። የሚለየው በዚህ ክልል አለ የሚባለው የድንበር ችግር እንደሆነም ተገልጿል። ሪፖርቱ በወቅቱ በተለያዩ የአማራ አካባቢዎች የተቃውሞ ሰልፎችን አባብሰዋል ካላቸው የወልቃይት ጥያቄ አልተመለሰም በሚል በየድረ ገጹ ይወጡ ከነበሩት መልእክቶች ሌላ ሰማያዊ ፓርቲንም ተጠያቂ አድርጓል።
ባህር ዳር ላይ የተካሄደው ሰልፍ ህጋዊነት በተመለከተ ሰልፉን ለነሐሴ 1 ቀን 2008 ዓመተ ምህረት ለማካሄድ የሰማያዊ ፓርቲ ለባህር ዳር ከተማ አስተዳደር አሳውቆ የነበረ ሲሆን በተገኘው መረጃ መሰረት ሰልፉ እንዲካሄድ ፈቃድ ያለው መሆኑን ሰልፉ ሊካሄድ ከአንድ ቀን በፊት ማለትም ሐምሌ 30 ቀን 2008 ዓ.ም ማታ የፓርቲው አመራሮቹ ከተማውን ለቀው በመውጣት ሰልፉን አናስቀጥልም በማለት በሚዲያ መግለጫ መስጠታቸውን ለመገንዘብ ችለዋል። ይህም ፓርቲው ፈቃድ የወሰደበትን ጉዳይ ኃላፊነት ላለመውሰድ መግለጫ ቢሰጥም በዚሁ ፓርቲ ማነሳሳት ለመጡ ችግሮች ኃላፊነት መውሰድ ይኖርበታል።
የኮሚሽኑ ሪፖርት በማጠቃለያው ላይ እንዳመለከተው ብጥብጡና ሁከቱ በተፈጠረባቸው ስፍራዎች ሁሉ የጸጥታ ኃይሎች ተመሳሳይ እና ወጥ እርምጃዎች አልወሰዱም። በአንዳንድ ስፍራዎች የጸጥታ ኃይሎች ህጋዊና ተመጣጣኝ ኃይል ሲጠቀሙ፣ በሌላ ስፍራ ደግሞ ህገወጥና ተመጣጣኝ ያልሆነ እርምጃ ወስደዋል። ስለሆነም ህገወጥና ተመጣጣኝ ያልሆነ ኃይል የተጠቀሙ በህግ እንዲጠየቁ ምክረ ሐሳብ አቅርበዋል። በመንግስት አስተዳደር ደረጃም ግዴታቸውን ያልተወጡትን በህግ እንዲጠየቁ ሐሳብ አቅርበዋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። በሌላ በኩል ደግሞ የኢትዮጵያ ሰብአዊ መብት ኮሚሽን ባወጣው በዚህ ሪፖርቱ በአባባሽነትና በአመፅ ጠሪነት የጠቀሳቸው የፖለቲካ ድርጅቶችና የሚዲያ ተቋማት መሪዎች በሰጡት አስተያየት ኮሚሽኑ የገለልተኝነት ጥያቄ የሚነሳበት በመሆኑ ሪፖርቱ ተአማኒነት የለውም ይላሉ። ፓርቲዎቹ ለኮሚሽኑ ሪፖርት በሰጡት ምላሽ ላይ የተጠናቀረው ዘገባ በዚህ ምሽት ዝግጅታችን ሁለተኛ አጋማሽ ላይ ከጥቂት ደቂቃዎች በኋላ ማለት ነው ይቀርባል። ከ19 ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። ክቡራትና ክቡራን አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔ መጽሔት ይቀጥላል።
ቡሩንዲ ውስጥ በመንግስት የሚታገዙ ታጣቂዎች በፕሬዝደንቱ ፒየር ንኩሩዚዛ ተቃዋሚዎች ላይ የከፈቱት የሽብር ዘመቻ እየተባባሰ እየተስፋፋ መምጣቱ በብርቱ ያሳሰባቸው መሆኑን የተባበሩት መንግስታት የሰብአዊ መብቶች ጉዳይ ከፍተኛ ኮሚሽነር ተናገሩ። ሊሳ ሽላይን ከጄኔቫ ለቪኦኤ ዘግባለች። ትዝታ በላቸው ታቀርባለች።
በማህበራዊ ብዙሃን መገናኛ ላይ የሚዘዋወሩ የቪዲዮ ምስሎች የሰቆቃ ዘመቻውን ሰቅጣጭነት በግልጽ እንደሚያሳዩ የተባበሩት መንግስታት የሰብአዊ መብቶች ጉዳይ መስሪያ ቤት አስታውቋል። የከፍተኛ ኮሚሽነሩ ዛኢድ ራአድ አልሁሴኒ ቃል አቀባይ ሩፐርት ኮልቪል ከ100 በላይ የሚሆኑ በመንግስት የሚታገዙ የኢምቦንራኩሩ ወጣት ሚሊሻ አባላት ለግጭት ህዝብን ሲያነሳሱ የሚያሳይ ቪዲዮ በመሳሌነት ጠቅሰዋል። ወጣቶቹ ተቃዋሚዎቻቸው እነርሱን መሳይ ኢምቦንራኩሮችን እንዲወልዱ ማስረገዝ አሊያም መገደል እንዳለባቸው ሲናገሩ ይስማል ብለዋል።
These grotesque rape chants by the young men of the Imbonerakure across several provinces.
እነዚህ አሸባሪ ወጣቶች የሚያሰሙት አስገድዶ የመድፈር ዘግናኝ ዛቻ በአብዛኞቹ የቡሩንዲ ግዛቶች እጅግ አስደንጋጭ ፍርሃትን ያቀጣጠለ ነው። ቪዲዮው የተደራጀውን ሚሊሻ ጥቃት ፈርተው አገር ጥለው የተሰደዱ የነገሩንን የሚያረጋግጥ ነው።
ቪዲዮው ለመጀመሪያ ጊዜ ሲታይ ገዢው ፓርቲ CNDD-FDD ከብሩንዲ ውጭ የተቀረጸ የሐሰት ወሬ ነው ነበር ያለው። ፓርቲው የቪዲዮው ይዘት እውነት መሆኑን ካረጋገጠ በኋላ ደግሞ በሰልፉ ላይ ወጣቶቹ ያሰሙት ዜማ የፓርቲውን ሞራል ወይንም ሪዮተ ዓለም የማይመጥን ነው ያለው። የሆነ ሆኖ ኮልቪል ባለፈው መጋቢት 27 የወጣው ቪዲዮ የሚያሳየው አንድ የተለየ ክስተት ሳይሆን እጅግ በስፋት ከሚካሄደው የህዝብ መብት ጥሰት በጣም ትንሽዋን ነው ብለዋል። የተባበሩት መንግስታት የሰብአዊ መብት ኮሚሽን ቃል አቀባይ ኮልቪል መስሪያ ቤታቸው ሴቶችን አስገድዶ መድፈርና ተቃዋሚዎቻቸውን ለማጥቃት የሚያነሳሱ በብሩንዲ ዙሪያ የተካሄዱ የ8 ትላልቅ ሰልፎችን ቪዲዮ ማግኘቱን ተናግረዋል። በዚህ የሽብር ዘመቻ በተካሄደባቸው አንዳንድ ሰልፎች ላይ ከፍተኛ የመንግስት ባለስልጣናትም እንደተገኙ የገለጹት ኮልቪል በብሩንዲ አስገድዶ መድፈር፣ ተቃዋሚን ማስተቃየትና ሌሎች የሰብአዊ መብት ጥሰቶች እንደቀጠሉ ለቪኦኤ ገልጸዋል።
Some of the reports of torture are pretty horrendous. People being burned with hot knives, acid being poured.
አንዳንዶቹ የሰቆቃ ዘገባዎች እጅግ የሚሰቀጥጡ ናቸው። ሰዎችን በጋለ ስለት ማቃጠል፣ ከፊል ሰውነታቸው ላይ አሲድ መርጨት፣ በጠመንጃ ሰደፍ ጥርሶችን ማርገፍ፣ የወንድ ብልቶችን መቀጥቀጥ በጣም አስቃቂ ድርጊቶች ናቸው።
የቡሩንዲ ጸጥታ አስጠባቂ ኃይሎችም ተቃዋሚዎች ላይ ሰቆቃ በመፈጸሙ ተግባር እንደተሳተፉ መረጃ አለን ብለዋል ኮልቪል። የተባበሩት መንግስታት የሰብአዊ መብት ኮሚሽነር ዚያድ ራአድ አልሁሴኒ የቡሩንዲ ባለስልጣናት ይህንን የጥላቻና የጥቃት ኢሰባዊ አድራጎት በፍጥነት እንዲያቆሙና እርምጃውንም እንዲያወግዙ ጥሪ አድርገዋል።
ወደ ተከታዩ የመጽሔት ርዕስ እንሸጋገራለን። የተባበሩት መንግስታት ድርጅት የዓለም የምግብ መርሃ ግብር WFP በሁከት በሚታመሰው ሰሜን ምስራቅ የናይጄሪያ ግዛት በረሃብ ቀውስ የተጎዱ 5 ሚሊዮን የሚጠጉ ሰዎችን ለመርዳት የሚያስችለው ገንዘብ እያለቀ መምጣት በብርቱ እንዳሳሰበው አስታውቋል። ቀውሱ የሚጎዳው ናይጄሪያን ብቻ ሳይሆን በቻድ ሐይቅ ሸለቆ ውስጥ የሚኖሩ ቤተሰቦችን በሙሉ ይሆናል ሲሉ አንድ የሀገሪቱ ከፍተኛ የሰብአዊ እርዳታ ባለስልጣን ተናግረዋል። አኒታ ፓውል ከጆሃንስበርግ ያስተላለፈችው ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል።
የዓለሙ ድርጅት የምግብ ፕሮግራም በዚህ ዓመት ለናይጄሪያው የረሃብ ቀውስ ማስወገጃ ይውላል ተብሎ ከተጠየቀው 416 ሚሊዮን ዶላር እስካሁን እጁ የገባው ከ115ቱ እጅ ጥቂት ያነሰ ነው። እርዳታው የተጠየቀውም በረሃቡ ለተጎዱ 4 ሚሊዮን 700 ሺህ ህዝብ ነው። የWFP የአካባቢው ተጠባባቂ አገናኝ መኮንን ኤሊዛቤት ብራንት ሲናገሩ ኤጀንሲያቸው የተራበውን ህዝብ እየመገበ ለማቆየት በቀጣዮቹ 5 እና 6 ወራት ጊዜ ውስጥ 200 ሚሊዮን ተጨማሪ ዶላር ያስፈልጋል ብለዋል። ብራንት ከዳካር ለቪኦኤ ሲናገሩ ከመጪው መህር በፊት ያለው የማቆያ ጊዜ በጣም አጭር ነው ብለዋል። በሰሜኑ ግዛት በተከታታይ ለሁለት ዓመታት የግብርናው ሥራ ተስተጓጉሏል። የተገኘ ምርት ባለመኖሩም በርዳታ የተጠየቀው ገንዘብ በአጣዳፊ መድረስ ይኖርበታል ሲሉ ያስረዳሉ።
We need it now so that we can do, for example, when it comes to the hunger season, the lean season.
ገንዘቡ አሁንኑ ያስፈልገናል። ለምሳሌ የረሃቡ ጊዜ ሲደርስ ማለትም የዝናቡ ጥረት ሲከሰት የምግብ ክምችት እንዲኖር ያስችለናል። ዝግጁ እንሆናለን ለሚያስፈልጉ ነገሮች ሁሉ። እንደውነቱ ከሆነማ እህሉ አለ። የሚያስፈልገን የምንገዛበት ገንዘብ ነው። ገዝተንም ለተረጂው ህዝብ ማድረስ ይኖርብናል።
ኤጀንሲው አሉ ኤሊዛቤት ብራንት በማከል የሚታደለውን እህል መቀነስን ጨምሮ ሌሎች ግዛዊ እቅዶች ነድፏል። ሁኔታው ወደ ቸነፈር ወይም ፋምን ወደሚባለው ደረጃ እንዳይደርስ ለመከላከልም ባለስልጣናት የረድኤት ድርጅቶችን እየተማጸኑ ነው ብለዋል።
At that point, a lot of lives have already been lost, and the other thing is that it costs a lot.
ወደ ቸነፈር ከተቀየረ ብዙ ህይወት ጠፍቷል ማለት ነው። በገንዘብ ደረጃም ብዙ ያስወጣል። የራቡን ሁኔታ አሁን ባለበት ደረጃ መከላከሉ ይበጃል። ወደ ቸነፈርነት እስኪለወጥ ጠብቆ ለማጥፋት ከመሞከር።
ናይጄሪያ በአሁን ወቅት ለቸነፈር ከተጋለጡ 4 የአፍሪካ ሀገሮች አንዷ ናት። ሌሎቹ 3ቱ የመን፣ ደቡብ ሱዳንና ሶማሊያ ሲሆኑ የተባበሩት መንግስታት ድርጅት ባለስልጣናት ሁኔታውን ዓለም አቀፉ አካል ከተፈጠረ ወዲህ የታየ ከፍተኛው ሰብአዊ ቀውስ ሲሉ ገልጸውታል። ሰሜን ምስራቅ ናይጄሪያ ውስጥ 7ኛ ዓመቱን ያስቆጠረው የነውጠኛው ቦኮ ሐራም አሸባሪ ቡድን የሚያካሂደው ውጊያ የግብርናውን ተግባር ሙሉ በሙሉ አስተጓጉሏል። በውጊያው ሳቢያ የረድኤት ሰራተኞች ወደ አንዳንድ የቦርኖ ክፍለ ሀገር አካባቢዎች መድረስ አልቻሉም። የናይጄሪያ መንግስት ዋናው የሰብአዊ እርዳታዎች አስተባባሪ ዶክተር አዮዴ አላኪጃ ለቪኦኤ ሲናገሩ የተፈጠረው ስጋት በአፍሪካ በህዝብ ብዛት ትልቋን ሀገር ብቻ ሳይሆን በናይጄሪያ ግብርና ተዋጽኦ የሚተማመኑትን ብዙ ሚሊዮን የቻድ፣ የኒጀርና የካሜሩንን ህዝቦች ይመለከታል ብለዋል።
እነዚህ ህዝቦች እንደ ቀድሞ ማሽላና በቆሎ ማምረት ቢችሉ ኖሮ፣ ከዚያም ወደ እነዚህ ተጎራባች ሀገሮች መላክ ቢችሉ ኖሮ በተለመደው መልክ ህይወት ይቀጥል ነበር። ያም ብቻ አይደለም፣ እነዚህ ሀገሮች እህል የሚያገኙት ከናይጄሪያ ነበር።
በናይጄሪያ የተባበሩት መንግስታት ድርጅት ምክትል የሰብአዊ እርዳታዎች አስተባባሪ ባለፈው አርብ ለሞንድ በተባለው የፈረንሳይ ጋዜጣ ላይ ባሰፈሩት የግል አስተያየት በሰሜን ናይጄሪያ የእርዳታ አቅርቦት ጥረቶች መስተጓጎል በአካባቢው ጽንፈኝነት እንዲስፋፋ ማድረግ ይሆናል ሲሉ አስጠንቅቀዋል።
አድማጮች ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት ከሚቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ ከምሽቱ 1 ሰዓት ተኩል እስከ ምሽቱ 2 ሰዓት በ19 እና በ49 ሜትር ባንድ አጭር ሞገድ ላይ እንዲሁም ናይል ሳት ላይ የሚተላለፍ ጋቢና በሚል ርዕስ የሚቀርብ ስርጭት አለ። እንድታደምጡ እንጋብዛለን። ከምሽቱ 1 እስከ 1 ተኩል በ1431 ኪሎ ሄርትዝ መካከለኛ ሞገድ ላይም ታገኙናላችሁ።
በኢንተርኔት amharic.voanews.com ላይ እንገኛለን። ዌብሳይታችን ነው። በፌስቡክ @voaamharic፣ በትዊተር #voaamharic ላይ አለን። ተከተሉን፣ ተነጋገሩ።
በእጅ ስልካችሁ ደግሞ voa.hon.mobi ላይ ታገኙናላችሁ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጫን አድርጋችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ።
ቆንጆ አፖች ናቸው። ሌሎችም በርከት ያሉ መረጃዎችን ማግኘት ትችላላችሁ ከዌብሳይታችንና ከነዚህ አፖቻችን። አሁን ከምሽቱ 3:35 ነው በአዲስ አበባና በአካባቢዋ፣ ዋሽንግተን ዲሲና በአካባቢዋ ደግሞ ከቀኑ 8:35 ነው። ማክሰኞ ሚያዝያ 10 የዜናና የትንታኔው ክፍለ ጊዜ ተጠናቋል። ክቡራትና ክቡራን አድማጮች አሁን ሙዚቃ እንጋብዛችሁ። የኔ አካል በተሾመ አስረገድ
የኔ አካል የሆነሽ በናውትሻለ አጀትና ልቤ ያው ተችልሻለ። የኔ አካል የሆነሽ በናውትሻለ አጀትና ልቤ ያው ትችልሻለ። በሀሳብ ጥረጋ የኔ ዓለም ብቃጠል ብቀዝም የኔ ዓለም የመውደድ ፍርሃት የኔ ዓለም የፍቅርን ውሃት የኔ ዓለም ከአንቺ ትንፋሽ በቀር በምንም አልቆርጥ ሕይወት ዘሯን ሰጥቷል የኔ ዓለም ሀሳቤን አግዞኝ የኔ ዓለም ፍቅርም ፍሬ አፍርቷል የኔ ዓለም ዛላሽን አስይዞኝ Jatim bamazal yena namba parhon de natush yena namba kane tu khot babeda takat shol nandakana diwa takat khobas yena namba taslo bazak yena namba khuba tukabas yena namba kakunjil mai sanar kul yena namba የማይ ተፋ መቶ ተፋ ሆኖ ለፍቅር ባችበት
የተሾመ አስረግድን የኔ አካል ነው የሰማችሁት። ክቡራትና ክቡራን አድማጮች የፕሮግራሙ መሪ ንጉሡ ታምሬ፣ ቴክኒሻኑ ኦድሬስ ሬጅስ፣ የምናስተናግዳችሁም ቆንጅታየና ሰሎሞን አባተ በስቱዲዮ ከእናንተ ጋር እስከ ምሽቱ 3 እንዘልቃለን። አሁን የሰዓቱን ዋና ዋና የዓለም ዜና ቆንጅት ታሰማናለች።
ከሰኔ 2008 እስከ መስከረም መጨረሻ 2009 በነበሩት ወራት በኦሮሚያ በአማራና በደቡብ ብሔር ብሔረሰቦችና ሕዝቦች ክልሎች ተፈጥረዋል ባላቸው ሁከትና ብጥብጥ የ669 ሰዎች ሕይወት ጠፍቷል ሲል የኢትዮጵያ የሰብአዊ መብት ኮሚሽን አስታወቀ። ኮሚሽኑ ለፓርላማ ዛሬ ባቀረበው ሪፖርት ላይ በሌሎች 1018 ሰዎች ላይ የተለያዩ የአካል ጉዳቶች የደረሱባቸው መሆኑንና በብዙ ሺዎች የሚቆጠሩ ደግሞ ከቀየ መፈናቀላቸውን አመልክቷል። አክሎም የተፈጠረውን ሁከት ለመክታት በጸጥታ ኃይሎች በአንዳንድ ስፍራ ህጋዊና ተመጣጣኝ ኃይል ተጠቅመዋል፣ በሌሎች ደግሞ ተቃራኒው ተፈጽሟል ብሏል። በመንግስት የተቋቋመውና በመንግስት በጀት የሚንቀሳቀሰው የኢትዮጵያ የሰብአዊ መብቶች ኮሚሽን በዚህ ሪፖርቱ የሁከቱ መንስኤ በአብዛኛው የመልካም አስተዳደር እጦትንና ምጣኔ ሀብታዊ ችግር መሆናቸውን የኮሚሽኑ በዛሬው ሪፖርቱ ገልጾ እነዚህ መንስኤዎች ህጋዊና ህገወጥ የፖለቲካ ኃይሎች አባብሰዋቸዋል ብሏል። በሌላ በኩል የኢትዮጵያ የሰብአዊ መብት ኮሚሽን ባወጣው በዚህ ሪፖርቱ በአባባሽነትና በአመስ ጠሪነት የጠቀሳቸው የፖለቲካ ድርጅቶችና የሚዲያ ተቋማት መሪዎች በሰጡት አስተያየት ኮሚሽኑ የገለልተኝነት ጥያቄ የሚነሳበት ስለሆነ ሪፖርቱ ተአማኒነት የለውም ብለዋል።
ክብራትና ክብራን አድማጮች እስከ ምሽቱ 4 ሰዓት ዝግጅታችን ይከተላል። በ19 በ25 እና በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭት ነው ያደመጣችሁ ያላችሁት። ለአስተያየቶቻችሁ የስልክ መስመራችንን ማግኘት ላልቻላችሁ አድማጮቻችን ይቅርታ እንጠይቃለን። መጠነኛ የቴክኒክ ችግር እንዳለ ይስማናል። እንደ ተስተካከለ ያ ችግር አስተያየቶቻችሁን መስጠት መቀጠል ትችላላችሁ። ክብራትና ክብራን በኢሜይል ከደረሱን አስተያየቶች መካከል አንድ እናሰማችሁ። ሰላም ለአሜሪካ ድምጽ የአማርኛ ክፍለ ጊዜ አዘጋጆች፣ በቅድሚያ የከበረ ሰላምታ ይድረሳችሁ። የኢትዮጵያን ሕዝብ ያሳዘነና ያስቆጣ የአህያ ቄራ በመንግስት እንዲዘጋ መወሰኑን ስለሰማሁ በጣም ደስተኛ ነኝ። በዚህ አጋጣሚ መንግስት የህዝብን ስሜት ተገንዝቦ ይህንን እርምጃ በመውሰዱ የኢትዮጵያን መንግስት ማመስገን እፈልጋለሁ። እናንተም የአሜሪካ ድምጽ የአማርኛ ክፍለ ጊዜ አዘጋጆች ይህንን አስመልክቶ ላቀረባችሁት ዘገባ በአድማጮቻችሁ ስም ላመሰግናችሁ እወዳለሁ። የህዝብ ድምጽ ናችሁና በርቱ፣ የዘወትር አድማጫችሁ ነኝ አቶ ፈለቀ ገበያው ብለዋል። የዘጋውን መስሪያ ቤትና የኩባንያውንም አስተዳዳሪዎች አቅርበን ለማነጋገር ጥረት እያደረግን ያለ ነው። በቅርቡ ተጨማሪ ዘገባ ይዘን እንመለሳለን። ይህን በተመለከተ ተከታዩ ዘገባ የኢትዮጵያ ሰብአዊ መብት ኮሚሽን ባወጣው የዛሬ ሪፖርቱ ላይ ተቃዋሚ ድርጅቶችና የሚዲያ ተቋማት የሰጡት ምላሽ ዘገባ ይሆናል።
የኢትዮጵያ የሰብአዊ መብት ኮሚሽን ባወጣው ሪፖርቱ በአባባሽነትና በአመጽ ጠሪነት የተጠቀሳቸው የፖለቲካ ድርጅቶችና የሚዲያ ተቋማት መሪዎች በሰጡት አስተያየት ኮሚሽኑ የገለልተኝነት ጥያቄ የሚነሳበት በመሆኑ ሪፖርቱ ተአማኒነት የለውም እያሉ ነው። ያነጋገረቻቸው ጽዮን ግርማ ናት፣ በተከታዩ ሪፖርት ይዘዋለች።
ኮሚሽኑ በዛሬው ዕለት ለሕዝብ ተወካዮች ምክር ቤት ባቀረበው የምርመራ ሪፖርቱ በአማራ በኦሮሚያና በደቡብ ክልል ተከስቶ ለነበረው ችግር መነሻው የመልካም አስተዳደር የኦሮሚያ ክልል በአዲስ አበባ ማግኘት ያለበትን ጥቅም ሕገ መንግስቱ በሚደነግገው መሰረት ተግባራዊ ያለመደረጉና የአዲስ አበባ ማስተር ፕላን ዋነኛ ናቸው ካለ በኋላ እንደ ኦሮሞ ነጻ አውጪ ግንባር ኦነግ፣ የኦሮሞ ፌዴራሊስት ኮንግረስ ኦፌኮና የኦሮሚያ ሚዲያ ኔትወርክ ኦኤምኤን አባባሽና የአመጽ ጥሪ ቀስቃሽ ነበሩ። በዚህም የሃይማኖት እኩልነትን ንደዋል፣ የሰዎችን በህይወት የመኖር መብት ጥሰዋል ብሏቸዋል። የኦሮሞ ፌዴራላዊ ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ የተካሄደው የህዝብ አመጽ አይደለም፣ የተካሄደው የህዝብ የመብት ጥያቄ ነው ብለው ይጀምራሉ።
መጀመሪያም ቢሆን ህዝብ መብቱን በሚጠይቅበት ጊዜ የታዘዘው የታጠቀ ኃይል ነው። ነገሩን ሁሉ ያበላሸው እዚህ ላይ ነው። የአስተዳደር ብልሹነት፣ ሙስና፣ የመሬት ቅሚያ፣ በየቦታው ህገ መንግስቱን በትክክል ያለመጠበቅ፣ ህገ መንግስቱን ተግባራዊ ያለማድረግ፣ የሰብአዊ መብት ጥሰት፣ እነዚህ ሁሉ ህዝብ እንዲነሳሳ ያደረገው ይሄ ነው። ዳር ብሉም ኦልሬዲ መንግስት ቀደም ብሎ ይህንን ሙሉ በሙሉ ተቀብሎታል። ከዛ በኋላ ለተነሳው እነሱ እንደ ሽፋን ያቀረቡት እንጂ ይሄ የኢትዮጵያ ሰብአዊ መብት ጉባኤ ራሱ የህወሓት አባል ነው። ራሱ መስካሪ፣ ራሱ ፈራጅ ነው። ያዥውም፣ ቀጪውም፣ መርማሪውም ሁሉንም ነገር ያደረገው እሱ ነው፣ መንግስት ነው። ስለዚህ ይሄ ትክክለኛ ሪፖርት ነው ብለን አንቀበለውም። ወገናዊነት ያለበት ሪፖርት ነው እንጂ ገለልተኛ ሆኖ በገለልተኝነት የታየ አይደለም። አሁን የተደረገውን ሁሉ ወይ ህጋዊ ለማድረግና በመንግስት በታጣቂዎች የተወሰዱት እነዛን ጉዳቶች በሙሉ ለመሸፋፈን በመንግስት በኩል እንደ ማስረጃ የቀረበ በሰብአዊ መብት ኮሚሽን አጣሪነት ይሄ ህጋዊ ለማድረግና ሽፋን ለመስጠት የተደረገ እንጂ በምንም አይነት ገለልተኛ የሆነ አካል እንዲያጣራ ነው እኛ የምንፈልገው ይሄንን ጉዳይ። ለምሳሌ ዶክተር አዲሱ የምርጫ ኮሚሽን ምክትል ሊቀመንበር ነበር። ከዛ ምርጫውን ሲያጠናቅቅ እንደገና ደግሞ ወደዚህ ወደ ሰብአዊ መብት ኮሚሽነር ሆኖ ነው የመጡ እና የህወሓት አባል ናቸው፣ የመንግስት አካል ናቸው። የመንግስት አካል ሆኖ በአንድ በኩል መንግስት የሚጠየቅበትን ራሱ መንግስት አጣሪ እና መርማሪ፣ ራሱ ፍርድ ቤት አቅራቢ፣ ራሱ ሁሉንም ፈጻሚ በሆነበት ሀገር እከሌ ጥፋተኛ ነው ብሎ ለመደምደም እኔ የሞራል ጉድለት ማለው ነው የሚለው።
የሰማያዊ ፓርቲም በዚህ የኮሚሽኑ ሪፖርት ላይ ተጠቅሷል። ፓርቲው በባህር ዳር የሰልፍ ጥሪ ካደረገ በኋላ የጠራቸው ሰዎች ስረዛውን ሊሰሙ በማይችሉበት ሁኔታ ማምሻውን ሰልፉን ሰርዞታል። በእለቱ ለተፈጠረው አመጽና ለደረሰው ጉዳትም አባባሽ መሆኑን ሪፖርቱ ይዘረዝራል። የፓርቲው ሊቀመንበር አቶ የሸዋስ አሰፋ ለነገሩ ከዚህ በፊትም በቂሊንጦ ቃጠሎ ገና ፍርድ ቤት ጉዳዩን ሳይጨርስ ኮሚሽኑ ተከሳሾችን ተጠያቂ የሚያደርግ ሪፖርት አውጥቷል ብለው ይጀምራሉ።
በዛሬውም ሪፖርት ላይ ምንም አይነት ማስረጃ ሳይቀር ምንም አይነት ያንን የሚያሳይ ነገር ሳይቀር ዝም ብሎ ፓርቲውን ተጠያቂ አድርጓል። ይሄ እንግዲህ ለማን እንደሚሰራ ገለልተኝነቱንም ከዚህ በፊትም ያው በህዝቡ ዘንድ ያለው ገለልተኝነት ጥያቄ አለ ሱን የሚያረጋግጥ ነው። የሰብአዊ መብት ኮሚሽኑ ከዚህ በፊት የገለልተኝነት ጥያቄ ቀርበበት ነበር። ገለልተኛ አይደለም፣ ለአንድ አካል ያደላ ነው፣ ህዝብን ወግኖ አይደለም የሚቀርበው። አፍሊየትድ ናቸው ለፓርቲው ተቃሪዎቹም ኮሚሽኑ ተቃሪዎች። ስለዚህ ያንን የሚያሳይ ነው ሪፖርቱም የኮሚሽኑን ኃላፊዎች አፊሌሽን የሚያሳይ ነው። ከዚህ በፊት እኮ በፕሬዚዳንቱም በጠቅላይ ሚኒስትሩም ጥፋቱ የመንግስት እንደሆነ የመንግስት ኃላፊዎች እንደሆነ የካቢኔ እኮ ሽር ሁሉ እኮ ተደርጓል። ጥፋቱ የመንግስት ተብሎ ማለት ነው። ይህንን የመንግስት ጥፋት ይህንን የገዢ ፓርቲ ጥፋት መልሶ እንደገና ወደ ህዝብና ወደ ፓርቲዎች ማድረግ ትክክል አይደለም። አጥፍቻለሁ ትክክል አይደለም መታደስ አለብኝ በጥልቀት ካለ ራሱ ነው ስህተቱን መውሰድ ያለን። ምን አይነት ሁለት ምላስ መሆን ነው ይሄ? የአሰራር ድክመትም ሆነ በየትኛውም ቃል ግለጸው ድክመት አለብኝ ጥፋት አለብኝ ካለ ሙሉን ነው መውሰድ ያለበት መንግስት ብዬ ነው ማምነው። ስለዚህ ትክክል አይደለም። በህዝቡም ላይ በፓርቲዎችም ላይ የሚያደርገው ጥፋትን ወደ ሌላው የማላፈት ነገር ትክክል አይደለም፣ ምናወግዘው ነው።
የኦሮሚያ ሚዲያ ኔትወርክ በአመጽ ጠሪነትና በአባባሽነት ተጠቅሷል። የሚዲያ ኔትወርኩ ስራ አስኪያጅ አቶ ጃዋር መሐመድ ኦኤምኤን እንደማንኛውም ሚዲያ የነበሩ ጥሪዎችን ሲያስተላልፍ በሀገሪቱ ውስጥ ሲካሄዱ የነበሩ ግድያና ድብደባዎችን ሲዘግብ በፎቶና በቪዲዮ የተደገፉ መረጃዎችን ለህዝብ ሲያቀርብ ነበር፣ ይህ ደግሞ ወንጀል አይደለም ይላል።
ኦኤምኤን እንደሚታወቀው የኦሮሞን ህዝብ ፍላጎት፣ ጥቅምና መብት እንዲሁም ባህላዊ ጉዳዮች ላይ ሪፖርት ለማድረግ የተመሰረተ ተቋም ነው። ልክ እንደማንኛውም ሚዲያ ባለፈው አመታት ኢትዮጵያ እና በኦሮሚያ ውስጥ ሲካሄዱ የነበሩ ፖለቲካዊ ክስተቶችን ሲዘግብ ነበረ። በተለይ በኦሮሚያ ውስጥ የነበረውን የህዝብ ትግል ሪፖርት ያደረገው ነበረ። መንግስት ሲወስዳቸው የነበሩ እርምጃዎች እንዲሁም ደግሞ ከተሰላፊዎች ሲደረጉ የነበሩ እርምጃዎችን ተጨባጭ በሆነ መልኩ ሲዘግብ ነበረ። በዚህ ደግሞ የምንኮራበት እንጂ የምናፍርበት አይደለም። ኦኤምኤን አመፅ የማነሳሳት አላማም የለውም፣ አመፅ የመቀስቀስ አላማም የለውም። አመፅ ከተነሳ ግን ያንን አመፅ የመዘገብ ጉዳት ከደረሰ ያንን ጉዳት የመዘገብ ኃላፊነት አለበት። ይሄንን በሚገባ ስናደርገው የነበረ ነው። አሁን ስርዓቱ የሚያቀርበው ክስ ከዛሬ ወር በፊት ከተደረገው ክስ የተለየ ምንም ነገር የለም። ኦኤምኤን እና ሌሎች ሚዲያዎችን ለማሸማቀቅ ለማስፈራራት የሚያደርጉት ክስ እንጂ ነጻና ገለልተኛ ሚዲያ ማድረግ ያለበትን ነገር በድፍረት በቆራጠኝነትና ፕሮፌሽናል በሆነ መልኩ ሰርተነዋል።
በአማራ ክልል ለተከሰተው አመፅ የወልቃይት የማንነት ጥያቄ አልተመለሰም የሚሉ ጥያቄዎች፣ የትግራይ የበላይነት አለ የሚሉ ቅሬታዎች፣ የዳሽን ተራራ በመማሪያ መጽሐፍ ውስጥ በትግራይ ክልል ስር እንዲካተት መደረጉ፣ የጠገዴ ወሰን ድንበር ምላሽ ያገኘና የአማራ መሬት ለሱዳን ተሰጥቷል የሚሉ ጥያቄዎች መሆናቸውን ኮሚሽኑ ይዘረዝራል። ሐምሌ 4 ቀን 2008 ዓ.ም በሽብር የተጠረጠሩ ግለሰቦችን ለመያዝ በተሞከረበት ጊዜ የወልቃይት የማንነት ጥያቄ ለማዳፈን ነው በሚል ኢሳትን በመሳሰሉ የሽብር መጠቀሚያ ሚዲያዎች መልእክቶች ተላልፈዋል ይላል ሪፖርቱ። የኢትዮጵያ ሳተላይት ቴሌቪዥን ዳይሬክተር አቶ አበበ ገላው በዚህ ላይ አጠር ያለ ማብራሪያ ሰጥተዋል።
እንግዲህ ይሄ ሪፖርት ከተከሳቸው ጉዳዮች አንዱ ኢሳትን በተመለከተ በሀገሪቱ የነበሩትን ችግሮች እርግጥ ችግሩን ጠቅሷል። አንዱ የተጠቀሰው ችግር የመልካም አስተዳደር ችግር ነው። እንግዲህ ዋነኛ ችግር ከሆነ ኢሳት በአባባሽነት ከጠቀሱት መካከል ነው። እንግዲህ ይሄ ሊሆን የሚችል ነገር አይደለም። ኢሳት ያለውን እውነታ አጉልቶ ያወጣል። ይሄ እንግዲህ ዋና ስራውና ዋናው ተልእኮ ነው። ከዚህ ተልእኮ በመነሳት በኢትዮጵያ ውስጥ የሚካሄዱ የሰብአዊ መብት ረገጣዎችን፣ በህዝብ ላይ የሚደርሱ ሰቆቃዎችን፣ የህዝብ ችግሮችን በተለያየ ጊዜያት አጉልቶ እንደሚያወጣ ይታወቃል እና ይሄን ስራ መስራቱ ሊያስመሰግነው ነው የሚገባው እንጂ እንደ አባባሽ ወይንም ደግሞ እንደ አሸባሪ ሊታይ የሚገባው ነገር እንዳልሆነ ግልጽ ይመስለኛል።
አራቱም ያነጋገርኳቸው የድርጅቱ መሪዎችና የሚዲያ ተቋማቱ ኃላፊዎች በዋናነት የኮሚሽኑን ገለልተኛነት ጥያቄ ውስጥ ይከታሉ። በኢትዮጵያ ለተፈጠረው ህዝባዊ ተቃውሞ የተወሰደውን እርምጃና የሞተውን ሰው ቁጥር፣ የቆሰለውን፣ የታሰረውንና የተፈጸመውን የሰብአዊ መብት ጥሰት ለማወቅ የሚያስፈልገው ገለልተኛ የሆነ አጣሪ አካል ነው ይላሉ። ለገለልተኛ የመርማሪ ቡድን በርን ዘግቶ ገለልተኛ ባልሆነ አካል በተደረገ ምርመራ የሚመጣ ሪፖርት ተቀባይነት ሊኖረው አይችልም ብለዋል።
የማክሰኞ ምሽት ዝግጅታችን ይቀጥላል። አድማጮች አብራችሁን ቆዩ። ተከታዩ ዝግጅት ንግድና ምጣኔ ሀብት ነው።
የዓለም ምጣኔ ሀብት ካለፈው ዓመት በተሻለ እድገት ይቀጥላል ሲል የዓለም የገንዘብ ድርጅት IMF የምጣኔ እድገት ትንበያ አስታውቋል። በዚህም መሰረት ኢትዮጵያ ባለፈው ዓመት በተመሳሳይ ወቅት ወጥቶ ከነበረው የ4.5% ዝቅተኛ እድገት በቀጣዩ ዓመት በ7.5% እንደምታድግ ሲተነብይ፣ ኤርትራ በ3.3%፣ አፍሪካ በአጠቃላይ ደግሞ በ3.5% በላይ የሆነ እድገት እንደሚያስመዘግቡ ተቀምጧል። በዋሽንግተን ዲሲ ዛሬ የተጀመረውን የዓለም ባንክና የዓለም የገንዘብ ድርጅት ጉባኤ ተከታትሎ ሄኖክ ሰማግዜር ቀጣዩን ዘግቧል።
ባለፈው ዓመት የዓለም ምጣኔ ሀብት ከፍተኛ ፈተናዎች ተጋርጠውበት ነበር። የሸቀጦች ገበያ በዓለም ዙሪያ መውደቅ፣ በተለይ በነዳጅ ሀብት የሚተዳደሩ ምጣኔዎች እጅጉን የጎዳበት ዓመት ነበር። ለቀጣዩ አንድ ዓመት የዓለም ገንዘብ ድርጅት IMF ባስቀመጠው ትንበያ መሰረት መሻሻል ታይቷል። ከ3%ኛ በ0.1 ከፍ ብሎ እንደሚያድግ የተተነበየው የዓለም ምጣኔ ዘንድሮ 3.5% የሚያህል እድገት ያሳያል። የአፍሪካ ምጣኔም ከዓለሙ አማካይ ጋር የተስተካከለ ሆኗል። ከዚህ ቀደም በፍጥነት የሚያድጉ ሀገሮችን ያካተተው የአፍሪካ ምጣኔ ከዓለሙ አማካይ ከፍ ብሎ ያድግ የነበረ ቢሆንም ባለፉት 2 ዓመታት ይሄ በጎ እድገት ተቀዛቅዟል። ምክንያት ሰላም መጥፋትና የተፈጥሮ አካባቢ ለውጥ የፈጠራቸው አሉታዊ ተጽዕኖዎች ናቸው። አፍሪካ ከናይጄሪያ እስከ ሶማሊያ፣ ከደቡባዊ አፍሪካ እስከ ኢትዮጵያ ኤልኒኞ የተሰኘ የአየር ሁኔታ ተጽዕኖ ስር ነው የሰነበቱት። ድርቅና ረሃብ በተለይ በአፍሪካ ቀንድ ሀገሮች ተስፋፍቷል። እነዚህ ሁኔታዎች በተለይ በነዳጅ ሀብትና በሌሎች የሸቀጥ ገበያዎች ምጣኔ ሀብታቸው የሚመካ ሀገሮችን ክፉኛ ደቁሷል። የIMF የጥናትና ምርምር ክፍል ኃላፊ ሞሪስ ኦስተርፌልድ ያስረዳሉ።
Africa remains incredibly diverse in terms of economic performance, and while every country has its challenge,
አፍሪካ በመጣኔ ሀብት እድገት ዙሪያ ሰፊ ልዩነቶች ያሉባት አህጉር ነች። እያንዳንዱ አገር የራሱ የተለዩ ፈተናዎችና እድሎች ያሉበት ሁኔታን እናጤናለን። አንዳንድ አገሮች በተለይ ነዳጅ አምራቾች ያልሆኑና ከነዳጅና የሸቀጥ ዋጋ መቀነስ ጋር በተያያዘ ወጪ የቀነሱና መሻሻልን ያሳዩም እንመለከታለን። በአንጻሩ ደግሞ የነዳጅ ሀብታቸውን ለውጭ ገበያ የሚያቀርቡ እንደ ናይጄሪያ፣ አንጎላና ሌሎች የውጭ ገበያ ላይ የሚመኩ እንደ ደቡብ አፍሪካ ያሉት አገሮች እድገታቸው ቀንሶ በጭንቅ ላይ ናቸው።
በአፍሪካ ሀገር ሰላምና መረጋጋት መጥፋት እንዲሁም ከአየር ንብረት ለውጥ ጋር በተያያዘ የተከሰቱ ድርቅና ረሃብ ምጣኔዎችን እየጎዱ መሆኑን የዓለም የገንዘብ ድርጅት የጥናት ክፍል መሪ ኦብስተርፌልድ ይናገራሉ። በአጠቃላይ የዓለም ምጣኔ ካለፈው ዓመት ጋር ሲነጻጸር
Africa remains incredibly diverse in terms of economic performance, and while every country has its challenge,
አፍሪካ በመጣኔ ሀብት እድገት ዙሪያ ሰፊ ልዩነቶች ያሉባት አህጉር ነች። እያንዳንዱ አገር የራሱ የተለዩ ፈተናዎችና እድሎች ያሉበት ሁኔታን እናጤናለን። አንዳንድ አገሮች በተለይ ነዳጅ አምራቾች ያልሆኑና ከነዳጅና የሸቀጥ ዋጋ መቀነስ ጋር በተያያዘ ወጪ የቀነሱና መሻሻልን ያሳዩም እንመለከታለን። በአንጻሩ ደግሞ የነዳጅ ሀብታቸውን ለውጭ ገበያ የሚያቀርቡ እንደ ናይጄሪያ፣ አንጎላና ሌሎች የውጭ ገበያ ላይ የሚመኩ እንደ ደቡብ አፍሪካ ያሉት አገሮች እድገታቸው ቀንሶ በጭንቅ ላይ ናቸው።
የዓለም የምጣኔ ሀብት እድገት መሻሻል እንደ ኢትዮጵያ ያሉ በማደግ ላይ ያሉ ሀገሮችን የሚጠቅም እንደሆነ ባለሙያዎቹ ጨምረው ያስረዳሉ። የዩናይትድ ስቴትስ ምጣኔ በዘንድሮ ዓመት በእጅጉ የተሻለ ትንበያ ተሰጥቶታል። ባለፈው ዓመት 1.6% እድገት ያሳየችው አሜሪካ በ2.3% እንደምታድግ ነው የዓለም የገንዘብ ድርጅት የተነበየው። ለዚህም ምክንያቱ ይላሉ የጥናት ክፍሉ ኃላፊ፣ የፕሬዝዳንት ዶናልድ ትራምፕ ፖሊሲ ኢንቨስትመንትን ያበረታታል የሚል ተስፋና በተጨማሪ ደግሞ የግብር ፖሊሲያቸው እንደሆነ አስረድተዋል።
Our US projection does build in some degree of fiscal stimulus coming from the tax reform process.
United States tinbayachin betawsene deraja yegenzef fisset yattanakral kemil genzabe ust yakkatetno yegibir mashashaya policy gar yetayaze no. Yegibir mashashayaw birgit sira lay silalwale sayhon qarra. Beqattayaw zegabachin mastakakaya minnadirgibet ihonal.
ቀጣዩ አመት በአለም ገበያ የገንዘብና የምርት ፍላጎት የሚጨምርበት የገንዘብ ገበያዎች የሚነቃቁበት እንደዚሁም መሰረታዊ የመዋቅር መሻሻሎች በተፈጠረባቸው ሀገሮች እድገት የሚታይበት ነው ይላል የዓለም የገንዘብ ድርጅት IMF ትንበያ። አሜሪካ ድምጽ ሬዲዮ ሄኖክ ሰማግዘር ነኝ ከዋሽንግተን።
አድማጮች ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ኡጋንዳ ጤናማ ማህበረሰብ የመገንባት ጥረቷን ከፍ ማድረግ እንዳለባት ተገልጠ። በቅርቡ በተካሄደ የኡጋንዳ ጤና ጥበቃ አገልግሎት ጥናት መሰረት አንዳንድ ጥረቶች አውንታዊ ውጤቶችን አስመዝግበዋል። በርካታ ሴቶች በጤና ጣቢያዎች ይወልዳሉ። ከአምስት ዓመት በታች የሚሞቱ ህጻናት ቁጥር ቀንሷል። ወባን ለመከላከል የሚያስችል ቢያንስ አንድ የተባይ ማጥፊያ መድኃኒት የተረጨበት አልጋ በየመኖሪያ ቤቱ አለ። ይህ ያዝ የሚያስደስት ቢሆንም ሀቁ ግን አስደንጋጭ ነው። የብዙ ኡጋንዳውያን ጤንነት አሳሳቢ ብቻ ሳይሆን ጥሩ ሁኔታ ላይም አይደለም። በተለይ ደግሞ ህጻናት አስደንጋጭ የጤንነት ደረጃ ላይ ይገኛሉ። የአገሪቱ የጤና ጥበቃ አያያዝ በጥሩ ሁኔታ ላይ አለመሆንና የህዝብ ቁጥር እያደገ መምጣት ጋራ ይህንን በግልጽ ለማስቀመጥ ከበቂ ማስረጃ ጋር እናያለን። ግልጽ ማስረጃን ሲባል በማደግ ላይ ባሉ አገሮች በጤናና በዜጎች ደህንነት ጥበቃ ላይ የሚደረግ ጥናት ለእድገትና ለብልጽግና ወሳኝ ነገር ነው። ፕሬዚዳንት ሙሰቪኒ እንደ አውሮፓ ቆጣጣር በ2001 ዓመተ ምህረት ባደረጉት የአቡጃ ውሳኔና እንደገና እንደ አውሮፓ ቆጣጣር በ2013 ባጸደቁት መሰረት የአገሪቱ 15% በጀት ለጤና ጥበቃ እንደሚውል ተመልክቷል። የአሃዝ ዛሬ 7% ላይ ቆሟል። የኡጋንዳ መንግስት ለቀጣዩ የበጀት አመት ያቀደውም ከጤና ጥበቃው ላይ 1/3 የሚቀነስ መሆኑን ያመለክታል። የኡጋንዳ ዜጎችን የጤና ጥበቃ ይዞታ ለማሻሻል ብዙ መሰራት ይኖርበታል። በተለይም የህፃናቱና የወጣቱን ህይወት ለመታደግ ከፍተኛ ጥረት ያሻል። በአሁን ወቅት ወደ 2.4 የኡጋንዳ ህፃናት በተመጣጠነ የምግብ እጥረት ላይ ይገኛሉ። ኤችአይቪ በደማቸው ውስጥ ካሉ ሰዎች መካከል ጸረ ኤችአይቪ መድኃኒት የሚያገኙ 1/3 ብቻ ናቸው። በወባ ረገድ የህሙማን ቁጥር በአመት 8.5 ሚሊዮን ተመዝግቧል። ዩናይትድ ስቴትስ የኡጋንዳን የጤንነት ሁኔታን ለማሻሻል የበኩሏን ጥረት እያደረገች ነው። ባለፈው አመት ወባን ለማጥፋት፣ ኤችአይቪ ኤድስ ስርጭትን ለመገደብ፣ ቲቪን ለማስወገድና የህፃናት ሞት ለመቀነስ የ500 ሚሊዮን ዶላር መደባለች። ይህም ህይወትን እያዳነ እንደሆነና የጤና ጥበቃውን ይዞታ እያሻሻለ እንደሆነ እንረዳለን። ሆኖም ኡጋንዳ ከዚህ የበለጠ ትኩረትና ጥረት ማድረግ ይኖርባታል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ክብራትና ክብራን አድማጮች ዝግጅታችን ወደ መጠናቀቁ አካባቢ ነው። አጠራጠር ያሉ መረጃዎችን ለማካፈል ያህል አንድ የዩናይትድ ስቴትስ ዶላር ዛሬ 22 ብር ከ70 ሳንቲም ተመንዝሯል። በኢትዮጵያ ብሔራዊ ባንክ 18 ምንዛሪዎችን ያዘ ዝርዝር በየጊዜው ይወጣል። ላለፉት 10 ቀናት ብሔራዊ ባንክ ዌብሳይቱን አላደሰም። ስለዚህ የመጨረሻ ነው ከኢንተርኔት ያገኘሁትን ነው ማካፈላችሁ። ከኢትዮጵያ ሜትሮሎጂ ኤጀንሲ ዌብሳይት ባገኘሁት መረጃ መሰረት ነገ ሚያዝያ 11 2009 ዓ.ም ምረት አዲስ አበባ ከፊል ፀሐያማ ትሆናለች። ከፍተኛ ሙቀቷ 27 ዝቅተኛው 12 ዲግሪ ሴልሺየስ ይሆናል። የማጠቃለያ ዜና ቆንጅት ካለን እጃችን ላይ
ከሰኔ 2008 እስከ መስከረም መጨረሻ 2009 በነበሩት ወራት በኦሮሚያ በአማራና በደቡብ ብሔር ብሔረሰቦችና ሕዝቦች ክልሎች ተፈጥሯል ባላቸው ሁከትና ብጥብጥ የ669 ሰዎች ሕይወት ጠፍቷል ሲል የኢትዮጵያ የሰብአዊ መብት ኮሚሽን አስታውቋል። ኮሚሽኑ አክሎም የተፈጠረውን ሁከት ለመክታት የጸጥታ ኃይሎች በአንዳንድ ስፍራ ሕጋዊና ተመጣጣኝ ኃይል ተጠቅመዋል፣ በሌሎች ደግሞ ተቃራኒው ተፈጽሟል ብሏል። በመንግስት የተቋቋመውና በመንግስት በጀት የሚንቀሳቀሰው የሰብአዊ መብቶች ኮሚሽን በሪፖርቱ የሁከቱ መንስኤ በአብዛኛው የመልካም አስተዳደር እጦትና ምጣኔ ሀብታዊ ችግር መሆኑን ገልጾ እነዚህን መንስኤዎች ህጋዊና ህገወጥ የፖለቲካ ኃይሎች አባብሰዋል ብሏል።
የተከበራችሁ አድማጮች ለምሽት አሰናዳናችሁ ዝግጅቶች ተጠናቀቁ። ፕሮግራሙን የመራልን ንጉሱ ታምሬ ነው። ኦድሬስ ሬጅስ የቴክኒክ መሐንዲስ ነበር።
በምሽቱ ፕሮግራሙ አናዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም እንሰናበታችኋለን። ቆንጂት ታዬና
እኔም ሰሎሞን አባተነን አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣
በደህና እደሩ። Thank you.